የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። የዛሬ ማክሰኞ ጥር 2011 ዓ.ም ምሽት ዝግጅት ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ የጦር ኃይሎች ምክትል ኤታ ማጆር ሹም ጄኔራል ብርሃኑ ጁላ ለቪኦኤ ገልጸዋል።
በዚህ ግርግር ጊዜ ጠመንጃ ሸጠው ሀብታም ለመሆን የሚንቀሳቀሱ ኃይሎች አሉ። እነሱ ከተለያየ ጎረቤት ሀገር ጠመንጃ እንዲገባ እያደረጉ ነው።
በሻምቡ ከተማ ሰዎች በኮማንድ ፖስት መታሰራቸውን ነዋሪዎች ተናገሩ። ቁጥጥር ስር ከዋሉ ሰዎች መካከል 12 ዓመት ገደማ ከታሰረች በኋላ ባለፈው 2010 ዓመተ ምህረት በምህረት የተለቀቀችው ጫልቱ አቤት ታከለ ትገኝበታለች። ዘገባ አለን፣ ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። የኮንጎ ካቶሊካዊት ቤተክርስቲያን ባለፈው ወር የተካሄደው ፕሬዝዳንታዊ ምርጫ ኦፊሻላዊ ውጤት የቤተክርስቲያኗን የምርጫ ተቆጣጣሪዎች ከተሰበሰቡት የምርጫ ድምጽ ብዛት ጋር አይስማማም በማለት ውጤቱን ተገዳድራለች። የሀገሪቱ የምርጫ ኮሚሽን ተቃዋሚ ተወዳዳሪ ፌሊክስ ሺሴዴኬ ማሸነፋቸውን አስታውቋል። ምርጫው ከመካሄዱ በፊት በተደረገ የአሃዝ መለኪያ መሰረት ሌላ ተቃዋሚ መሪ ማርቲን ፋዩሉ ያሸንፋሉ የሚል ግምት ነበር። በኮንጎ ፖለቲካ ንቁ ተሳታፊ የሆነችው ካቶሊካዊት ቤተክርስቲያን ከአስር ቀናት በፊት የተካሄደውን ምርጫ በሀገሪቱ ዙሪያ የሚከታተሉ 40,000 ታዛቢዎችን መድባ ነበር። ፋዩል የምርጫውን ውጤት አልቀበልም በማለት የምርጫው ኮሚሽን የምርጫ መፈንቅለ መንግስት ፈጽሟል ሲሉም ከሰዋል። ካቶሊካዊት ቤተክርስቲያን በበኩሏ ያካሄደችውን የድምጽ ቆጠራ ውጤት ይፋ እንድታደርግ ጥሪ አቅርበው ነበር። ኦፊሻላዊ ምርጫ ውጤቱ 38% እና 34% ድምጽ ያገኙ እንደሆነ አስታውቋል። የካቶሊክ ቤተክርስቲያን የድምጽ ቆጠራው ግን አሸናፊው ፋዮላ መሆናቸው እንደሚያሳይ በርካታ ዲፕሎማቶች ለሚዲያ ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ህገወጥ ፍልሰትን ለመግታት ስለሚደረገው ጥረት ለመመልከት ዛሬ አሜሪካንና ሜክሲኮን ወደሚያዋስነው ድንበር አምርተዋል። ስለ ድንበር ጥበቃና የተዘጉትን የመንግስት መስሪያ ቤቶች ስለመክፈት ጉዳይ ከዴሞክራቶች ጋር መነጋገሩ ጊዜ ማባከን ነው ሲሉ ትላንት ተናግረው ነበር። ፕሬዝዳንቱ በድንበሩ ግንብ ለመገንባት ከ5 ቢሊዮን ዶላር በላይ የሆነ በጀት እንዲመደብላቸው ይፈልጋሉ። ዴሞክራቶች በበኩላቸው ለግንብ ሳይሆን ለድንበር ጥበቃ የ1.3 ቢሊዮን ዶላር በጀት ለመስጠት ሀሳብ አቅርበዋል። ፕሬዚዳንቱ ታዲያ 1/4 የመንግስት መስሪያ ቤቶችን የዘጋ እቅዳቸውን በመደገፍ ትልቅ አንድነት አሳይተዋል በማለት የደገፏቸውን ሪፐብሊካውያንን የምክር ቤት አባላትን በትዊተር አሞግሰዋል። ዩናይትድ ስቴትስ እና ቻይና በያዝነው ሳምንት ቤጂንግ በሚያካሂዱት የንግድ ንግግር መሻሻል ማሳየታቸውን የቻይና የንግድ ሚኒስቴር ገልጿል። የግዴታ የቴክኖሎጂ ሽግግርን እና የአእምሮ ንብረት መብትን በመሳሰሉት ጉዳዮች ነው መሻሻል አሳይተዋል የተባለው። ይሁንና ከስብሰባው በኋላ በሁለቱም ወገኖች በዝርዝር የተገለጸ ነገር ባለመኖሩ አሁንም የእርግጠኛነት ችግር መኖሩን ያሳያል ይላሉ ተንታኞች። ባለፈው ማክሰኞ ያበቃል ተብሎ የነበረው የንግድ ንግግር እስከ ትላንት ረቡዕ ተራዝሟል። የዩናይትድ ስቴትስ ባለስልጣኖችም ንግግሩ በጥሩ ሁኔታ እየተካሄደ መሆኑን ገልጸዋል። በመጨረሻም የአውስትራሊያ መንግስት ለህይወቷ በመስጋት ወደ ታይላንድ ያመለጠችው ወጣት የሳውዲ አረቢያ ተወላጅን ጉዳይ እያየ መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር ተናግረዋል። ማሬሳ ፓይን ስለ ራሃፍ መሐመድ አልኩኑን ጉዳይ ዛሬ ባንኮክ ሆነው ለጋዜጠኞች በሰጡት መግለጫ የውጭ ጉዳይ ሚኒስቴሯ በፊት በተያዘ ቀጠሮ መሰረት ከታይላንድ ባለስልጣኖች ጋር ተነጋግረዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ለ18 ዓመት እድሜዋ ወጣት የስደተኝነት እውቅና ከሰጠ በኋላ አውስትራሊያ እንድትቀበላት ጠይቆ ነበረ። ፓያን ታዲያ የአውስትራሊያ ባለስልጣኖች ስለወጣቱ ሁኔታ ላይ ውሳኔ ላይ ከመድረሳቸው በፊት እየገመገሙት ስለሆነ አሁን ይዘዋት ሊሄዱ እንደማይችሉ አስታውቀዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
ወደ ቀዳሚው ዘገባችን ነው የምናልፈው። ኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ ጦር ኃይሎች ምክትል ኤታማዦር ሹም ጄኔራል ብርሃኑ ጁላ ለቪኦኤ ገልጸዋል። ይህ ሁኔታም በተለያየ ቦታ ህገወጥ የመሳሪያ ዝውውር እንዲኖር መንገድ ከፍቷል ብለዋል። ለሁለቱም ችግሮች መፍትሄ ለማግኘት መንግስታቸው እየሰራ መሆኑን የጦር አዛዡ ተናግረዋል። ጄኔራል ብርሃኑ በሀገሪቱ የጸጥታ ሁኔታ ላይ በዚህ ሳምንት ፓርላማው ፊት ቀርበው የሰጡትን ማብራሪያ በሌላ በኩል ደግሞ በምዕራብ ኦሮሚያ፣ በትግራይና በአማራ ክልሎች ውስጥና በመካከላቸውም ያለውን የጸጥታ ሁኔታ አስመልክቶ መስሪያ ቤታቸው ሰሞኑን ስለሚሰነዘሩበት ወቀሳዎች እንዲሁም ካለመረጋጋቱ ጋር ተያይዞ የአዲሱ ጠቅላይ ሚኒስትር አስተዳደር አገሪቱን መምራት አቅቶታል የተባለ ስለሚወራው ጉዳይ ተጠይቀው ምላሽ ሰጥተዋል። በእነዚህ ጉዳዮች ላይ ጄኔራል ብርሃኑ ጁላን በትላንትናው ምሽት ነው ያነጋገርኳቸው። ቃለ ምልልሱን መሰረት በማድረግ ተከታዩ የመጀመሪያ ክፍል ሪፖርት ተጠናክሯል። ሰኞ ታህሳስ 30 2011 ዓመተ ምህረት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ የህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት ታጣቂዎች በምዕራብ ኦሮሚያ አደረሱት ስላሉት ጉዳት በዝርዝር ተናግረው ነበር። ታጣቂዎቹ መሳሪያውን ከየት ነው የሚያገኙት በሚል ከአሜሪካ ድምጽ ጥያቄ ቀርቦላቸዋል።
የመንግስት ፖሊስ ጣቢያ እየሰበሩ ከግምጃቤ ወስደዋል። ከእያንዳንዱ ሚሊሻ ላይ አስፈትተዋል። በየቤቱ እየገቡ ጠመንጃን አምጣ እያሉ አስፈትተውታል። ከ2000 በላይ ጠመንጃ ከዛ አስፈትተው ወስደዋል። በፊትም የተወሰነ ይኖራቸዋል። ገንዘብም ስላላቸው ይገዛሉ። ማለት የኮንትሮባንድ ጦር መሳሪያ ዝውውር ስላለ ይገዛሉ። ጠመንጃ ማግኘት ብዙ ከባድ አይደለም ለነሱ።
የህገ ወጥ የመሳሪያ ዝውውሩ በማን ነው የሚከናወነው ለሚለው ጥያቄ
ከለውጡ ጋር ተያይዞ በዚህ ግርግር ጊዜ ጠመንጃ ሸጠው ሀብታም ለመሆን የሚንቀሳቀሱ ኃይሎች አሉ። እነሱ ከተለያየ ጎረቤት ሀገር ጠመንጃ ወደተስ እንዲገባ እያደረጉ ነው።
ሀብታም ለመሆን ሲሉ በመሳሪያ ሽያጭ ተሰማሩ የተባሉት ሰዎች ኢትዮጵያውያን ናቸው?
በውጭ ሌሎች፣ በሀገር ውስጥ ኢትዮጵያውያን ናቸው።
ተይዘዋል? በቁጥጥር ስር የዋሉ አሉ?
ብዙ ናቸው። ፌዴራል ፖሊስ ነው የሚይዛቸው። ከፌዴራል ፖሊስ ጋር በጸጥታ ጉዳይ አብረን ስለምንሰራ ከዛ ባገኘነው መረጃ መሰረት በጣም በርካቶች ናቸው የተያዙ።
እስካሁን በዚህ ዝውውር የተሳተፉት ሰዎች ማንነት በግልጽ ይታወቃል ወይ? የፍርድ ሂደታቸውስ ምን ይመስላል? ጄኔራል ብርሃኑ ይህን ጉዳይ የፌዴራል ፖሊስን የሚመለከት ነው ብለውናል። በሌላ ዝግጅት እንከታተለዋለን። ይህንን የተባለውን ህገወጥ የመሳሪያ ዝውውር ለመከላከልስ ምን እየተደረገ ነው?
አሁን ለጊዜው የተሰራ ያለው ህገወጥ ትጥቅ ዝውውር በተገኘበት የሚያዝበትና ዳር ድንበሮቹ መውጫ መግቢያ በሮች ላይ ክትትል የማድረግ በመሀል ሀገር ላይ ባሉት ህጋዊ ኬላዎች የመቆጣጠር ስራ ነው እየተሰራ ያለው። በዋነኝነት ግን ባይዘው የኢትዮጵያ ችግር ብቻ አይደለም ይሄ። እዚህ ጎረቤት ሀገር አካባቢ ለምሳሌ ሶማሊያን ከወሰድሽ ጠንካራ መንግስት የለም። ደቡብ ሱዳን ከወሰድሽ ጠንካራ መንግስት የለም። እነዚህ ደግሞ መተላለፊያ ሆነዋል። የቀጠናው ወደ ችግር መግባት ለኢትዮጵያም ችግር እየፈጠረ ነው። የማስተካከል ስራ ለመስራት መንግስት እየሰራ ነው ያለው።
ምንድን ነው የሚሰራው? ምን እየተሰራ ነው?
አንደኛ የመሳሪያ አያያዝ ህግ የማውጣት ስራ መንግስት እየሰራ ነው። ማን ይታጠቃል፣ እንዴት ይታጠቃል የሚል ነገር መንግስትን ትኩረት ሰጥቶበት እየሰራ ነው።
መቼ ነው የሚወጣው? በውይይትስ ያደረገ ያለው አካል ማን ነው?
ይሄ የሚመለከተው ፌዴራል ፖሊስ ነው።
ጄኔራል ብርሃኑ ሌላው ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ስለ ምዕራብ ኦሮሚያ ባስረዱበት ወቅት ታጣቂዎቹ የመከላከያ ዩኒፎርም እንዳላቸው አንስተው ነበር።
ራሳቸው ገለው መከላከያ ገደለ ይላሉ። የእኛ ሬንጀር ለብሰው ሰው ይገላሉ። ከዛ መከላከያ መጥተው እርምጃ ሲወስድ ሬንጀሩን አውልቁና ሲቪል አልብሰው ይኸው መከላከያ ሲቪል ገደለ ብለው መንገድ ላይ ይጥላሉ።
ይህንን ንግግራቸውን መሰረት በማድረግ ታጣቂዎቹ ዩኒፎርሙን ከየት አመጡት የሚል ጥያቄ ቀርቦላቸዋል ለጄኔራል ብርሃኑ።
ይሄ ሬንጀር በሁለት መንገድ የተገኘ ነው። አንዱ ይመረታል፣ በፋብሪካዎች ይመረታል፣ አገር ውስጥ ማለት ነው። ስለዚህ ይሄን ስራ መስራት ሲፈለገ ከዛ ሊገዛ ይችላል። አንድ ይሄ ነው። ሁለተኛ የሰራዊት አገልግሎት ጨርሶ ከሰራዊት የሚቀነሱ ሰዎች አሉ እና እነዚህ ሰዎች ሲቀነሱ ሬንጀር መልሶ አይባልም። የለበሱት ሬንጀር ይዘው ነው የሚሄዱ። ከሄዱ በኋላ ይሸጡታል እና ከዛ ነው የሚሰበስቡት። ይሄንን ግን እኛ ማስተካከል አለብን፣ እናስተካክለዋለን ለወደፊት። ቢያንስ ወደ ህዝቡ የገባ ሬንጀር እንዳይኖር አሰራሮች ያስተካከለን ነው እናስተካክለዋለን። ፋብሪካዎችም ሬንጀር የሚያመርቱ ከሆነ ሬንጀር ለመንግስት ሰራዊት ካልሆነ በስተቀር ለሌላ አምርተው እንዳይሸጡ የሚያደርጉ አሰራሮችን መከተል ይኖርብናል። ትንሽ ተዝረክርከው የቆየ ነገር አለ፣ በዛ መንገድ ነው የሚያገኙት።
በዚህ የመከላከያ ሚኒስቴር የ2011 ዓመተ ምህረት የግማሽ ዓመት የስራ ክንውን ሪፖርት ከመከላከያ ሚኒስትሩ አይሻ መሐመድ ጋር ቀርቦ ማብራሪያ የሰጡት ምክትል ኢታማጆር ሹም ብርሃኑ ጁላ ሰፋ ያለ ጊዜ ወስደው ያብራሩት በምዕራብ ኦሮሚያ ታጣቂዎች በነዋሪዎች ላይ አደረሱት ያሉትን ጥቃት በዘረዘሩበት ክፍል ነው። በምዕራብ ኦሮሚያ ጭካኔና በደሎች ተፈጽመዋል ብለዋል። ምንድናቸው ተፈጸሙ ያሏቸው ጭካኔዎችና በደሎች በሚል ከአሜሪካ ድምጽ ተጠይቀዋል።
በደሎቹ ብዙ ናቸው። ሀብቱ ተዘርፏል። ያንዳንዱ ገበሬ በወር አንድ ኩንታል እንዲሰጥ ይደረጋል። ደሃ ገበሬ በጣሳ እየሰሰረ እንዲሰጥ ይደረጋል። ትንሽ ገንዘብ ያላቸው ሰዎች ገንዘብ ኮታ ይሰጣቸውና ክፍሉ ይባላሉ። እንዲታም ነው የሚባል ዛሬ መቶ ላይ ከወር ወይ 75,000 ክፍል ይባላል። ትንሽ የያዘ ባለሀብት ወደ ድህነት እንዲገባ የሚያደርግ ስራ ተሰርቷል። ይህንን በተከታታይ ማዋጣት ማለት ወደ ድህነት መግባት ነው ያሉ ባለሀብቶች አካባቢውን ለቀው ወጥተዋል። እዚህ አዲስ አበባ ድረስ መጥተው ተቀመጡ አሉ። አካባቢውን መልቀቅ የማይችለው አርሶ አደር ግን የተጣለበትን ግብር እየገበረ ልጆቹን ለአመት ቀለብ ያስቀመጠው ጨርሷል። በብዙ ቦታ እንዳይሰራ ደግሞ ተደርጓል። መንገድ ተዘግቶበታል። ከተማ እንዳይንቀሳቀስ ተደርጓል። ከተሞች ንግድ አቁመዋል። ከመሀል ሀገር ወደዛ ቀጠና የሚገባ ሎጂስቲክስ እንዳይገባ ተደርጓል። ሰዎች ይታፈናሉ፣ ይታሰራሉ፣ አንደርግራውንድ ይታሰራሉ። ታስረው ውጭ ብሉ ጥሩ ነበር ይገረፋሉ። የተለያየ ምክንያት እየተፈጠረ የመንግስት ደጋፊ ነህ፣ የክሌ ደጋፊ ነህ እየተባሉ ሶስት ሁሉ የተደረጉ አሉ። አንደርግራውንድ አስሯቸው ሳያስለቀቃቸው ሁሉ አሉ። የሚሰሩ ስራ ለራሱ ግልጽ አይደለም።
ጀነራል ብርሃኑ በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋ እና በሆሮ ጉድሩ ወለጋ የጠቀሷቸው ችግሮች መፈጠራቸውን ተናግረዋል። በዚህ አካባቢ ያለውን የህብረተሰብ ክፍል ከታጣቂዎች እጅ ለማስለቀቅ መከላከያው ከመንግስት ግዳጅ ስለተሰጠው እርምጃ መውሰዱን ለህዝብ ተወካዮች ምክር ቤት ቀርበው አብራርተዋል። እርምጃው መወሰድ ከተጀመረ አንድ ሳምንት መቆጠሩንና በሚቀጥሉት ጥቂት ሳምንታት ውስጥ የጸጥታ ሁኔታ እንደሚስተካከልም ጠቁመዋል። ምን አይነት እርምጃ ነው የተወሰደው? በወሰዳችሁት እርምጃስ ምን አገኛችሁ የሚል ጥያቄ ቀርቦላቸዋል።
መከላከያ የወሰደው አንደኛ የተዘጋ መንገድ ማስከፈት ነው። ሁለተኛ ህዝቡ ትላልቅ ከተሞች አሉ፣ መካከለኛ ከተሞች አሉ። እነዚህ ከተሞች ውስጥ ሁሉ ገብተው ነበር። ምክንያቱም መከላከያ እዛ አልነበረም። የክልል የጸጥታ ኃይል ነው እዛ የነበረው። የክልል የጸጥታ ኃይል ደግሞ አትተኩስ ተብሏል በመንግስት። ለምንድነው አትተኩስ የተባለው? በሰላም ግባና ታገል ስለተባለ አሁን አንዳንድ እንቅስቃሴዎችን በሚያደርግበት ጊዜ ቅድም የገለጽኩትን ጸረ ህዝብ ስራ በሚሰራበት ጊዜ ወደ ግጭት ከገባን ተጠርቶ ተመታ የሚባል ነገር ይፈጥራል በሚል መንግስት ከፍተኛ ትዕግስት ነው ያደረገው። ከሚገባ በላይ ነው የታገሰው። በመታገሱ ነው መንግስት መወቀስ ያለበት፣ ሊወቀስም ከሆነ ማለት ነው። ግን ደግሞ ሰዎቹን ማባበል፣ በሽማግሌ መጠየቅ፣ ይሄን ነገር አቁሙ ማለት፣ መሪዎቹን ጠርቶ ማነጋገር ላይ ተጠምዶ ብዙ ጊዜ ባክኗል። በዚህ ጊዜ ውስጥ ከፍተኛ ውድመት ነው ያደረሱ። ጥሩ የንግድ እንቅስቃሴ፣ የልማት እንቅስቃሴ የነበረበት ክልል ወደ ጨለማ ነው የተቀየረ እና አሁን የተደረገው ነገር ምንድን ነው? መስመሮቹን ማስከፈት፣ ከተሞቹ ስራቸውን እንዲሰሩ ማድረግ። ከከተማ ውስጥ ሰራዊቱ ሲገባ ሸሽቶ ነው የወጡት። ከወጡ በኋላ በየመንገዱ ላይ ደፈጣ ነው ያደረጉት። ደፈጣውን በማክሸፍ እጅ የሚሰጡትን እጅ እንዲሰጡ ከቤተሰብ በግድ የተወሰዱ ወይም ስታለው የተወሰዱትን ቤተሰብ እንዲመልሳቸው በማድረግ በጣም በርካታ የእነሱ አባሎች በቁጥጥር ስር ውለዋል። ደፈጣ አድርገው ሰራዊታችን ላይ ተኩስ የከፈቱት ደግሞ እርምጃ ተወስዶባቸዋል። ይሄን ያህል ከመከላከያ ሰራዊት ፊት ቆሞ ለመዋጋት የሚያስችል ቁመናም ብቃትም የላቸውም። እኛ እንዳውም ምንድን ነው ጥንቃቄ እያደረግን ያለ ነው። አንደኛ ህዝቡ ውስጥ ሆነው ተኩሰው እኛም የተኩስ መልስ ሰጥተን በመሀል ህዝቡ እንዳይጎዳ በሚያደርግ አኳኋን ከህዝቡ ነቅለው እንዲወጡ ነው ያደረግነው። ነቅለው ወጥቶ አሁን ወደ ጫካ ነው አፈግፍገው ያሉት። እነሱንም ቢሆን እኛ የመግደል አላማ የለንም። በዛ መንገድ የሚሳካ ምንም ነገር እንደሌለ አውቀው የህግ በላይነት ተከብሮ እነሱም በተቀመጠው አቅጣጫ መሰረት ወደ ሰላማዊ ኑሮ እንዲመለሱ ነው ጥረት እያደረግን ያለ ነው። ይሄ ማለት ግን በራሳቸው ተነሳሽነት በሰራዊታችን ላይ እርምጃ ለመውሰድ የተንቀሳቀሱትን እርምጃ እንወስዳለን። በዚህ አድርገን አሁን አብዛኛው አካባቢ ላይ ስር ሰደው የነበረና ህዝቡ ላይ ተጭነው ህዝቡን አስፈራርተው ጸጥ ለቅ ብሎ እነሱ የሚሉትን ብቻ እየሰራ የነበረ ህዝብ ነጻ የወጣበትና አሁን ህዝቡ ፎይታ ያገኘበት ሁኔታ ነው ያለው።
ጀነራል ብርሃኑ ጁላ ሌሎች ማብራሪያዎችም ሰጥተውናል በ መግቢያችን ላይ እንዳስተዋወቅ ነው። በትግራይ ክልልና በአማራ ክልል ያለውን የጸጥታ ሁኔታ አስመልክቶ መስሪያ ቤታቸው ሰሞኑን ስለሚሰነዘሩበት ወቀሳዎችም ጠይቀናቸዋል። ተከታዩን ክፍል በነገው ምሽት ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የተላለፈላችሁ የሚገኘውን የጋቢና ቪዮ የዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። በሻምቡ ከተማ ሰዎች በኮማንድ ፖስት መታሰራቸውን ነዋሪዎች ተናገሩ። ቁጥጥር ስር ከዋሉ ሰዎች መካከል 12 አመት ገደማ ከታሰረች በኋላ ማለትም መጀመሪያ ለ8 አመት ሁለተኛ ጊዜ ደግሞ ለ2 አመት ታስራ የተለቀቀችው ባለፈው 2010 ዓመተ ምህረት በመህረት የወጣችው ጫልቱ ታከለ ትገኝበታለች። በሌሎች የምዕራብ ኦሮሚያ ከተሞች ሰዎች በቁጥጥር ስር መዋላቸውንም ተናግረዋል። የኦሮሚያ ኮሙኒኬሽን ቢሮ ሰዎች በቁጥጥር ስር እየዋሉ ያሉት በህብረተሰብ ጥቆማ ነው ብሏል። ናኮር መልካ ተከታዩን ዘገባ አድርሶናል።
ጫልቱ ታከለ ቤቱ ባለፈው ማክሰኞ ከቤተሰቦቿ መኖሪያ ቤት በኮማንድ ፖስት ቁጥጥር ስር መዋሏን ቤተሰቦቿ ለአሜሪካ ድምጽ ሬዲዮ ተናግረዋል። በአሁኑ ጊዜም በሆሮ ጉዱሩ ወለጋ ዞን ፖሊስ መምሪያ እንደምትገኝ ወላጅ እናቷ ወይዘሮ አስካላ አብዲ ገልጸዋል።
ኦነግ በሻምቡ ጽፈት ቤት በመክፈቱ እሷ በአስተባባሪነት ስትመደብ ጫልቱ ተይ እነዚህ ሰዎች ወደ እስር ይመልሱሻል ብዬ ተቃወምኩ። እሷ ግን ይህ ከሁሉም ገለልተኛ ነው አለችኝ። ማንም አይነካኝም አለች። ከእሷ ጋር የነበሩ ሰዎችም ሲያሳምኑኝ እሺ አልኩኝ። ባለፈው አንድ ሳምንት አስራዋት ነበር። አሁንም ድጋሚ ያዟት። ከቤት የማትወጣዋ ልጄ በኦነግ ጉዳይ የታሰረች ይመስለኛል።
ወይዘሮ አስካለ ልጃቸው ከዚህ በፊትም እንደ ኢትዮጵያውያኑ አቆጣጠር ከ1997 ዓ.ም ጀምሮ ለሶስት ጊዜ በኢትዮጵያ መንግስት መታሰሯን ተናግረዋል። የእድሜዋን 12 ዓመት ገደማ በእስር ቤት እንዳሳለፈች ገልጸው 2010 ዓ.ም በኢትዮጵያ በታየው የነጻነት ወጋገን በምህረት ብትለቀቅም አሁንም ከመታሰር አልዳነችም ይላሉ።
የዩኒቨርሲቲ ትምህርቷን በእስር ላይ ሆና ነው የጨረሰችው። ማስተርሷን ደግሞ ከወጣች በኋላ እንድትጨርስ አበረታታት ነበር። የስራ ልምድ ስለሌላት ውጤቷ ጥሩ ቢሆንም ቀጣሪ አላገኘችም ነበር። ድጋሚ ታስራ ባለፈው አመት በምህረት ተፈታ ነበር። ያኔ እንግዲህ ኦነግ ሲመጣ ሁሉም ሆ ብሎ የተቀበለው አሁን ለምን እንደ ወንጀል እንደተቆጠረ አላውቅም። ፈጣሪ ብቻ ይይልኝ፣ ሌላ የምለው የለኝም።
ከታሰረች 3 ቀን ማለፉን የተናገሩት እናቷ ጫልቱንም ሆነ ሌሎችን በቁጥጥር ስር ያሉ ሰዎችን ከመጠየቅ ለአሁኑ የከለከለኝ የለም ብለዋል። ወንድ ልጃቸው ሰኚ ታከለ ታስሯል ተብሎ ሲወራ እንደነበር የተናገሩት ወይዘሮ አስካለ ጫልቱ በተያዘችበት ምሽት በመንግስት አጣቂዎች ለጥያቄ ተወስዶ ከጥቂት ቆይታ በኋላ መለቀቁን ተናግረዋል። ሰኚ ታከለ ስለ ሁኔታው እንዲህ ብሏል።
ሻምቡ ከተማ ውስጥ በዚህ ሰሞን መንገድ ላይ አትቁሙ በሚል ምክንያት ነው ሰው የሚይዙት። በተጨማሪም ኦነግ ናችሁ፣ ኦነግን ትደግፋላችሁ በሚል ምክንያት እያፈሱ ነው። እኔንም ቢሆን ለምን ከህት አትማርም ብለው ይዘውኝ ጥቂት ጥያቄዎች ከጠይቁኝ በኋላ ለቀውኛል።
የሆሮ ጉዱሩ ወለጋ ዞን አስተዳዳሪና የኮማንድ ፖስቱ አባል አቶ አየለ ዴከማ ስለ ሰዎች መታሰር ማብራሪያ እንዲሰጡኝ በስልክ ጠይቂያቸው በስብሰባ ላይ እንደሆኑ ገልጸውልኝ ከቆይታ በኋላ እንድጠይቃቸው ቀጠሮ ቢሰጡኝም ደጋግሜ ብደውል ስልክ አላነሱልኝም። በነቀምቴ ከተማም ሰዎችን በኮማንድ ፖስቱ ቁጥጥር ስር መዋል ቀጥሏል ይላል የከተማው ነዋሪ አቶ ፌደሳ ቶላ። ለምን እንደታሰሩ እንደማያውቅም ይህ ሰው ይናገራል።
ብዙ ሰዎች በመንግስት ታጣቂዎች ቁጥጥር ስር ውለዋል። ለምሳሌ ቡርቃ፣ ራጉኤል ኃይሉ፣ ሄኖክ ዮሐንስና ሌሎችም ቁጥጥር ስር ውለዋል። የዩኒቨርሲቲ ተማሪዎች የሚገኙባቸዋል። ከዚህ በፊት ታስሮ የነበረው ሻንቆ የተባለ ወጣትም በድጋሚ ተይዟል። የክሊኒክ ባለቤት የሆኑት አቶ ፍቅሩ፣ አጌ ሀምቢሳ፣ ቀበናና ገሜ የተባሉ ግለሰቦችም ታስረው ቤተሰብ እንዳይጎበኛቸው ተደርጓል።
ስለዚህም ጉዳይ ለማጣራት የምስራቅ ወለጋ ዞን ኮማንድ ፖስት አባልና አስተዳዳሪ የሆኑት አቶ ብራኑ በቀለ ለማግኘት ያደረኩት ጥረት አልተሳካም።
የኦሮሚያ መንግስት ኮሙኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው ግን ተከታዩን ምላሽ ሰጥተውናል።
ህብረተሰቡ እየሰጠ በሚገኘው ጥቆማ መሰረት ሰዎች በቁጥጥር ስር እየዋሉ ነው። የተያዙ ሰዎች ከተጠረጠሩበት ወንጀል ነጻ ከሆኑ ቶሎ ይለቀቃሉ፣ ጥፋተኛ ከሆኑ ደግሞ በህግ ይጠየቃሉ። የጸጥታ አካላትም በዚህ ረገድ በጥንቃቄ እንዲሰሩ አቅጣጫ ተሰጥቷቸዋል። በዚያው መሰረት እየሰሩ ነው።
የቢሮ ምክትል ኃላፊ አቶ ኤሪሳ ተለፈ ትናንት ለቢቢሲ አፋኖሮሞ ክፍል በወንጀል ስለተጠረጠረ እንጂ በፖለቲካ ፓርቲ አባልነቱ የታሰረ ሰው የለም፣ ነገር ግን የፖለቲካ ፓርቲ አባልነት ለወንጀል ሽፋን መሆን የለበትም ብለዋል። ባለፈው ሳምንት የአካባቢው ኮማንድ ፖስት አዛዥ ከአባ ቶርቤ ውጭ ማንንም አላሰንም የሚል ምላሽ እንደሰጡኝ ይታወሳል። በምዕራብ ወለጋ ጊምቢ፣ መንዲና ቤጊ ከተሞችም ሰዎች በመንግስት ቁጥጥር ስር እየዋሉ መሆናቸውን ነዋሪዎች ተናግረዋል። የቤጊ ከተማ መጫ አባ ገዳ የሆኑት አቶ ጌታቸው ተርፋም ባለፈው ማክሰኞ ቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አልማዝ በንቲ ገልጸዋል።
ትፈለጋለህ ብለው ይዘውት ሄዱ። የተያዙት ቤታችን አካባቢ ሲሆን አሁን በመከላከያ ካምፕ ይገኛሉ። ባለቤቴ የደም ግፊትና ስኳር በሽተኛ ናቸው። ሁለቴም የቀዶ ጥገና ህክምና ተደርጎላቸዋል። አሁን ምግብም አስጠልቷቸዋል። የሚተኙት ብርድ ውስጥ በመሆኑ ያሰጋኛል። ነገር ግን እያደረጉላቸው ያለው ነገር ለክፉ አይሰጥም። ከሳቸውም ጋር ሁለት ሾፌሮች ታስረዋል። ሁሉም ለምን እንደታሰሩ የማውቀው ነገር የለኝም።
ለወረዳው የሥራ አመራሮች ብደውልም መልስ ለመስጠት ፍቃደኛ ሳይሆኑ ቀርተዋል። የዞኑ አስተዳዳሪ አቶ ገመጂስ ተመስገንም ስልክ አያነሱም። ባለፈው ሳምንት የግንቢ ከተማ አባገዳ አቶ ግርማ መታሰራቸውንም ልጃቸውን ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በጋሞ ዞን የቁጫ ወረዳ የቁጫ ማህበረሰብ ተወላጆች እኛ ቁጫ እንጂ ጋሞ አይደለንም፣ ስለዚህ ማንነታችን ይከበር ሲሉ ቅሬታቸውን አሰሙ። የክልሉ መንግስት ህገ መንግስታዊና የማንነት መብታችንን እንዲያስከብር ከሰባት ዓመት በፊት ብንጠይቅም ምላሽ አልተሰጠንም ብለዋል። የማንነት ጥያቄ ስላነሱ ጫናና ጥቃት እየደረሰባቸው መሆኑንም ተናግረዋል። የደቡብ ክልል ብሔረሰቦች ምክር ቤት ለቁጫ ብቻ የተጠና ጥናት እንደሌለ ተናግረዋል። ነገር ግን የቁጫ ጥያቄ ከዶርዜ ከወሌኔና ከገዞ ማህበረሰብ የማንነት ጥያቄዎች ጋር አንድ ላይ በያዝነው ዓመት ምላሽ ያገኛል ብለዋል። ዮናታን ዘብዲዮስ ዝርዝር አለው።
ቁጫ በደቡብ ክልል በጋሞ ዞን በቁጫ ወረዳ የሚገኝ ማህበረሰብ ነው። አቶ መንግስቱ መና የዚህ ማህበረሰብ አባል ናቸው። ህገ መንግስቱ የሰጠው የማንነት መፍታቸው እንዳልተከበረ ነው የሚናገሩት።
ኑኒ ቁጫ ወረዳይ ቁጫ ግዲዲዶስ
እኛ የቁጫ ወረዳ ሰዎች ቁጫዎች ነን። ህገ መንግስታዊና የማንነት መፍታችን እንዲከበርልን እንፈልጋለን። በ2005 ዓመተ ምህረት ደብዳቤ ጽፈን ብንጠይቅም እስካሁን ምላሽ አልተሰጠንም። የመንግስት ኃላፊዎች ጥያቄያችንን ከመመለስ ይልቅ ይሸሹናል፣ ይደበቁናል።
ባህላችንና ቋንቋችን የተለያዩ ናቸው ያሉት አቶ መንግስቱ ቁጫ እንጂ ጋሞ አለመሆናቸውን ተናግሯል።
እኛ ጋሞኛ ቋንቋ አንችልም። ቋንቋችን እኔ አሁን የማወራበት ነው፣ ቁጫቶ ይባላል። እኛ ሜዳ የምንለውን እነሱ ጨፌ ይሉታል። እነሱ ትከሻ ጋና ይላሉ፣ እኛ ደግሞ ፑዴ እንላለን። ለዚህ ነው እኛ ጋሞ አይደለንም የምንለው። በባህልም እንለያያለን። ስለዚህ ጥያቄያችን ይመለስልን፣ ራሳችንን በራሳችን እናስተዳድር ነው እያልን ያለ ነው።
ሌሎችም የማህበረሰቡ አባላት የአቶ መንግስቱን ሐሳብ በመደገፍ ቅሬታቸውን አሰምተዋል። ጥያቄያችን ህገ መንግስታዊ መሆኑን እውቅና በመስጠት ከማታለል ባለፈ ይሄ ነው የሚባል ምላሽ አላገኘንም ያሉት ደግሞ አቶ መንግስቱ ገበየው ናቸው።
ከሽማግሌዎች አንዱ ነን። ለክልሉ ቤተሰቦች አቅርበናል። ምንም ልባስ አይሰጠን እስከ ዛሬ ቆይቷል። ዛሬ 7ኛ አመታችን ነው።
ክረታ አቅራቢዎቹ የማንነት ጥያቄ በማቅረባቸው ማንነታቸው የተለየ ጥቃት ይደርስብናል ነው ያሉትም።
የማንነትና የራስ አስተዳደር ጥያቄ የተነሳ ብዙ የቁጫ ልጆች ስራ ፈተናል። ለያ ማለትም ተመርቀው ስራ መያዝ አልቻሉም። ብዙ የሞቱ ሰዎች አሉ። ከስራ የተፈናቀሉ ሰዎች አሉ። ቀባሪ ያጡ አባት እናቶች በቁጫ ምድር ላይ አሉ።
በዛችን ላይ ያላገባ በውሸት ማስረጃዎች እስከ 21 አመት እስከ 4 አመት እስከጹን ስራ ሙሳለ ማግኘት ከቀያቸው መፈናቀል ደሞ ልጆቻቸው ከትምህርት ገፈታቸው መጥፋት አርሶ አደሩም ከስራ ከልማት መፈናቀል እንደዚህ አይነት ጫናና በደል ሲደርስብን እስከዛሬ ደርሰናል።
የ12ኛ ክፍል ተማሪ ሆነችው ተማሪ ዮሪት ማሰይቦ አፍ በፍተንበት ቋንቋ ስለማንማር ውጤታማ መሆን አልቻልንም ጫናም ይደርስብናል ብላለች።
በጣም ብዙ ነገር ተደርጎብናል። በተማሪዎች ላይ ታግደናል፣ ተባረናል፣ ጋሞኛን በአችሁም በማለት በጣም ብዙ ቁጣ ይደረሰብን። ምንም ማለት ምንም ቋንቋ ማንበብ አንችልም። ጋሞኛ ያው ምናውቀው ቁጨኛ ነው። አሁን ላይ ግን ምን ማለት በጋሞኛ ነው? አንብ ይባላልው ግን እንዴት እናንብብ አንችልም። እኛ አሁን ጥያቄያችን ይመለስልን እኛ በቋንቋችን እንማር።
የክልሉ ቢሮሰቦች ምክር ቤት አፈ ጉባኤ አቶ ለማ ገዙም እንዳሉት ለቁጫ ማህበረሰብ ብቻ የተጠናጥናት የለም። ጥያቄው ምላሽ ሳይሰጠው ግን መቆየቱ ተገቢ አለመሆኑን ተናግሯል። የቁጫ ጥያቄ ከሌሎች ማህበረሰብ የማንነት ጥያቄዎች ጋር አንድ ላይ በዚህ አመት ምላሽ እንደሚያገኝም ገልጿል።
ሁሉንም የህዝብ ጥያቄ ታች ያለው ተጨባጭ ሁኔታ ካይቶ መፈታት አለበት የሚል አቋም ያዝን ስለሆነ ይህንን ነባራዊ ሁኔታ ወይም ይህንን አቋም ይዘን ያው የዶርዘም የቁጫም የወለነም አንድ ገዞ የሚባል ማህበረሰብ አለ ጋሞ ዞን በተካለለበት አካባቢ። ስለዚህ እነዚህንም አንድ ላይ አካትን የምናይበት ነው የሚሆነው።
የማንነት ጥያቄ በማንሳታቸው ጥቃት ሊደርስባቸው ይችላል ያሉት አፈ ጉባኤው እርምጃ እናስወስድባቸዋለን ብለዋል። በአዲስ አበባ ዩኒቨርሲቲ የኮተቤ ሜትሮፖሊታን ዩኒቨርሲቲ መምህር አቶ ገነ ጌታቸው በበኩላቸው የቁጫ የማንነት ጥያቄ ህዝቡ ተሰሚነትና የሚወክለውን በማጣቱ የተፈጠረ ህገ መንግስታዊ ጥያቄ መሆኑን ተናግረዋል።
በተለያየ መንገድ ባገኘው አጋጣሚ ሁሉ የወረዳ አመራሩን የዞን አመራሩን ስጠይቅ ነበረ። እርከኑን ተከትሎ ለመምጣት ባደረገው ጥረት ከዛ የማፈንስረና ወደ የሚመለከተው የተለያየ አካል አያስተላልፍም። ያ ማለት ወደ ብሔር ብሔረሰብ ምክር ቤት ይህንን ደግሞ የተገነዘበው የቁጫ ህዝብ በተደራጀ መልኩ ለመንግስት ጥር 7 2005 ዓ.ም ምረት ላይ ለብሔረሰቦች ምክር ቤትና ለፌዴሬሽን ምክር ቤት አቀርቧል።
ጥያቄው በ2005 ዓ.ም ምረት በተደራጀ ሁኔታ በጽሁፍ ለብሔረሰቦች ምክር ቤት ይቀርብ እንጂ ከ25 ዓመታት በፊት የነበረ ጥያቄ መሆኑን ገልጸዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳማ።
ዮናታንን ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን ሲያቀናብርልን የቆየው ፋሲል ገበያው ነበር። የስርጭት መሐንዲሱም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን በተከታዩ የማዲንጎ አፈወርቅ አቅሜን የተሰኘ ዘፈን እንሰናበታችኋለን። መልካም ምሽት፣ ደህና ደሩ። በነገው ጉዞ እንገናኝ።
መራቅ ሽርክት ሆነ
Yeah, man, I love us. Yeah, man, I love us. Kun Radio Sagale Americati.